ይህ ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክብራን አድማጮቻችን፣ እንደምን ሰነበታችሁ? ያለፈውን ጊዜ እግዚአብሔር በመውጣታችንና በመግባታችን በሰላሙ ተጠብቆን እንደገና ደግሞ ለዚህች ለተወደደች ሰዓት እንድንበቃረርቶናልና በእውነት ስሙን እጅግ ከፍ ከፍ እናደርጋለን። በዛሬው ምሽት ክፍለ ጊዜያችን እንግዲህ የኢዮብ መጽሐፍ ጥናታችን የመጨረሻ ይሆናል ማለት ነው። በእውነት ባለፉት ጊዜያት በዚህ መጽሐፍ ጥናታችን ውስጥ እግዚአብሔር ሁላችንንም በባርኮቱ እንደተገናኘን ትልቅም ደግሞ ስንቅ ለሕይወታችን እንደሰነቀልን እምነታችን ነው። ዛሬ እንግዲህ የመጨረሻው ነው ማለቴ የሚታወስ ነው። እግዚአብሔር ደግሞ ለዚህ የሚሰጠን ነገር አለው። እግዚአብሔር እጁ ሰፊ ነው፣ ቸር ነው ያልነውም ለዚህ ነው። አዎ እግዚአብሔር ቸር ነው ወዳጆቼ። እስቲ በማስቀደም ይህንን ዝማሬ እንጋብዛችሁ። አይደለም እንዴ ወዳጆቼ? አዎ እግዚአብሔር ታላቅ ነው። እግዚአብሔር ማጽናናትን የልጆቹንም እንባ ማበስን ያውቅበታል። እግዚአብሔር ለኢዮብ ምን እንደተናገረው በምን አይነትም ፈተና ውስጥ ኢዮብ እንዳለፈ ያለና እግዚአብሔርም ደግሞ እምነቱን የቱን ያህል ያጠነከረ እንዳለ ከዚህ ካለፈው ትምህርታችን ተመልክተናል። የኢዮብ ወዳጆች ኢዮብን የሚያጽናኑ ይመስል አጠገቡ ቁጭ ብለው ይነዘንዙታል፣ ይጠዘጥዙታል፣ ግራም ያጋቡታል። እግዚአብሔር ግን ኢዮብን እያበረታው እምነቱንም እያጽናው እንደሆነ እንመለከታለን። ወዳጆቼ ከፍቷችሁ አዝናችሁ እንዲሁም ደግሞ እምነታችሁ ላልቶ ቁርጭምጭሚቶቻችሁ ማለቴ የእምነትም ደክመው እግዚአብሔርን የምትመለከቱበት ጊዜ የለምን? ማን ነው የሚረዳኛላችሁበት ጊዜስ የለምን? አዎ ወዳጆቼ ሲከፋን ወደ እግዚአብሔር እንመለከታለን። እግዚአብሔር ደግሞ ካይኖቻችን እንባን ማበስ ያውቅበታል። እግዚአብሔር ይክበር ይመስገን። እስቲ ታምራት ይቀጥላ ዝማሬው እግዚአብሔር አባታችንና አምላካችን ሆይ ሐዘናችንን የምታስወግድ ጭንቀታችንንም የምትጋራ እንዳንተ ያለ ወዳጅ ማንም የለም። በእውነት ጌታችንና መድኃኒታችን ሆይ ሌት ተቀናይኖች ሳይደክሙ ሳይዝሉ ተጠብቀናል። መውጣት መግባታችንን የሚቆጣጠሩት አይኖች አንድም ጊዜ ተከርነው አያቁም፣ ዞትር ይጠብቁናል። ስለኛም ደግሞ ቅዱሳን መላእክቶችን እየላከ እግዚአብሔር አምላካችን ሆይ ተጠብቀናል። አዎ ጌታ ሆይ፣ ሰው በሰላም ሲወጣ ሰው በሰላም ሲገባ ቀላል ይመስላል። ያንተ ቸርነትና በጎነት ካልታከለበት ግን እግዚአብሔር ሆይ በዚህች ምድር ውስጥ ባደጋ እንዲሁም በሞት አፋፍ ላይ እግዚአብሔር ሆይ እንመላለሳለን። ስለዚህም ደግሞ አንተ ትታደገናል። ክብር ተመስገን። ዛሬም ደግሞ እግዚአብሔር አምላካችን ሆይ በማከላችን ተገኝተ ድንቅ ቃልን እንድትባርክልን አስተማሪውንም መንፈስ ቅዱስን እንድትልክልን እንለምናሃለን። አቤቱ ጌታችን ሆይ ለሕይወት ዘመናችን የሚተርፈው መልካሙንና በጎውን ያንተን ቃል በልባችን ጽላት ጻፍልን። እግዚአብሔር ወይንን ደግሞ ስለምታደርግልን እጅግ አድርጌ አመሰግናለሁ። ወገኖቼ በዚህ ሰዓት በራዲዮናቸው ዙሪያ ተሰብስበው በአንድ ላይ በመሆን አንተን ሽተው አንተን ብለው ቀርበዋልና እግዚአብሔር ወይ እንዳመጣጣቸው ትገናኛቸው ዘንድ ለምናሃለሁ። ጌታ ሆይ የሚኖረንን ጊዜ ሁሉ ደግሞ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን እግዚአብሔርና ኢዮብ በሚል ርዕስ ላይ ተመርኩዘን አንድ ነጥቦችን ከዚሁ ከምዕራፍ 38 መመልከታችን ይታወሳል። ባለፈው ምዕራፍ ኢዮብ ብቻውን መቅረቱን አይተን ነበር ያበቃነው። አሁን ደግሞ ኢዮብ ደካማ በሆነበትና ብቃት ባጣበት ነገር ላይ እግዚአብሔር ትልቅ ስለመሆኑ አብረን እንመለከታለን። እስቲ አስቀድማችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ኢዮብ ምዕራፍ 38 ቁጥር 22ን አውጡ። መጽሐፈ ኢዮብ ምዕራፍ 38 ቁጥር 22ን ተመልከቱ። በውኑ ወደ በረዶ ቤተ መዛግብት ገብተሃልን? የበረዶውን ስቅንጣት ቤተ መዛግብት አይተሃልን? ይሁም ለመከራ ጊዜ ለሰልፍና ለጦርነት ቀን የጠበቅኩት ነው ይላል። እዚህ ላይ ወገኖቼ እግዚአብሔር ለኢዮብ የሚነግረው ተፈጥሮ ከሰው አይምሮ በላይ እንደሆነ ነው። እነዚህንና እነዚህን የመሳሰሉ ነገሮች በሚገባ የሚያውቀው እግዚአብሔር ብቻ ነው። ይህን ካለ በኋላ ደግሞ በከዋክብት ስለተሞላው ሰማይ ይጠይቃል። እስቲ ቁጥር 31 ቁጥር 32 እና ቁጥር 33ን ተመልከቱ። በእውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የሚባለውን ከዋክብት ፈታ ዘንድ ትችላለህን? ወይስ ማዛሮት የሚባሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ከዋክብት ከልጆቹ ጋር ትመራ ዘንድ ትችላለህን? በምድርስ ላይ እንዲሰለጥን ልታደርግ ትችላለህን? ይላል። ዚያማዶ ሰማይ ላይ ስለምናያቸው ከዋክብት ምን ያህል እናውቃለን? በበኩሌ ወገኖቼ የጥንት ሰዎች ስለ ከዋክብት የሚያውቁትን ያህል እንኳ አለማወቄን አውቃለሁ ወይም ደግሞ እረዳለሁ። የጥንት ግብጻውያን ከመሬት እስከ ፀሐይ ድረስ ያለውን ርቀት በትክክል መናገር ይችለው ነበር። ስለዚህም ስለ ከዋክብት ከፍተኛ እውቀት ነበራቸው ማለት ነው። እርሱ እግዚአብሔር ማለት ነው በፈጠራቸው ፍጥረታት አማካይነት እግዚአብሔርን አውቀዋልን? በተፈጥሮ አማካይነት የእግዚአብሔርን ታላቅነት ማየት እንደሚቻል እግዚአብሔር ለኢዮብ ሲነግረው እንመለከታለን። ይሁን እንጂ ወገኖቼ በተፈጥሮ አማካይነት እግዚአብሔርን ስላወቀ ብቻ አንድ ሰው ደህንነትን ያገኛል ማለት አይደለም። እስቲ ያለፍ ብለን ደግሞ አሁን ከምዕራፍ 39 ቁጥር 1ን እንመልከት። የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታምጥበትን ጊዜ ትመለከታለህን? ይላል። እግዚአብሔር ወዳጆቼ የተፈጥሮ ባለቤት ነው አይደለም እንዴ? አዎ፣ ፍጥረታት ባውኑ ሁኔታ ሁሉናቸውን ያገኙትም ከርሱ የተነሳ ነው። እግዚአብሔር ባይኖር ኖሮ ክረምት፣ በጋ፣ በልግና ጸደይ መፈራረቅ ባልቻሉም ነበር። ፍጥረትን ደግፎና ጽንቶ ያቆመ ኃይል የራሱ የእግዚአብሔር ብቻ ነው። ያ ባይሆን ኖሮ ግን ሁሉም ነገር ምስቅልቅሉ በወጣ ነበር። እግዚአብሔር ለኢዮብ ግልጽ ሊያደርግለት የሚፈልገውም ይህንን ነው። ኢዮብ ታላቅነትና ብርታቱን እንዲያስተውል ይፈልጋል። አሁን ደግሞ አድማጮቼ ወደ ምዕራፍ 40 ተሸጋግረን ቁጥር 1 እና 2ን አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ቶሎ ቶሎ ገለጥ ገለጥ አድርጉና ኢዮብ ምዕራፍ 40 ቁጥር 1 እና 2ን ተመልከቱ። እግዚአብሔርም መለሰ ይላል። እግዚአብሔርም መለሰ ኢዮብንም እንዲህ አለው፣ በእውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት ይላል። ኢዮብ ሆይ ለመሆኑ ለእግዚአብሔር ትምህርት መስጠት ትፈልጋለህን? ለዚያውም እኮ አንተ ያለ ማስተዋል ስትናገር ነበር። ኢዮብ ለእግዚአብሔር የሚነግረው ነገር እንዳለው አስቧል። ንግግሩና ሐሳቡ ሁሉ የሞኝ ንግግርና ሐሳብ ስለሆነ ምንም ለእግዚአብሔር የሚነግረው ነገር ሊኖረው አይችልም። አሁን ግን እግዚአብሔር ኢዮብን ይጠይቀዋል፣ መልስ እንዲሰጠውም ይጠብቃል። እስቲ ቁጥር 3 እና ቁጥር 4 እንዲሁም ማለፍ ብላችሁ ቁጥር 5ን ተመልከቱ። ኢዮብም መለሰ እግዚአብሔርንም እንዲህ አለው፣ እነሆ እኔ ወራዳ ሰው ነኝ፣ የምመልስልህ ምንድነው? እጄን ባፌ ላይ ጭናለሁ። አንድ ጊዜ ተናገርኩ አልመልስምም፣ ሁለተኛ ጊዜም ከእንግዲህ ወዲህም አልናገርም ይላል። በሌላ አነጋገር ወገኖቼ ኢዮብ ዝም ማለት ይሻለኝ እንደነበር ያወቅሁት አሁን ነው፣ ምክንያቱም የተናገርኩት ሁሉ ከንቱ መሆኑን ተረድቻለሁ ማለቱ ነበር። ከዚህ ቀደም እስከ መጨረሻው ድረስ ንጽህናዬን እጠብቃለሁ ብሎ ነበር። ከዚህ ቀደም እኔ ጻድቅ ነኝ፣ እንዲህ ያለ ነገር እንዲደርስብኝ በመፍቀዱ ችግሩ እግዚአብሔር ዘንድ መሆን አለበት ብሎ ነበር። አሁን ግን ከንቱና የማይረባ ሰው መሆኑን ነው የሚነግረው። አንድ ሰው ሲናገር እግዚአብሔር በሚያየን ሁኔታ ራሳችንን ማየት ብንችል ኖሮ እኛነታችንን እንጸየፈው ነበር ብሏል። የሚገርም ነገር ነው። ምን ጊዜም ቢሆን ወዳጆቼ ወደ እግዚአብሔር ስንቀርብ ከንቱነታችን ብቻ ነው የሚታየን። ኢዮብ ለእግዚአብሔር የነበረው አመለካከት በሦስት አቅጣጫ በሕይወቱ ላይ ተጽዕኖ አሳድሮበታል። ከእግዚአብሔር ጋር በነበረው ግንኙነት፣ ከሌሎች ጋር በነበረው ግንኙነት፣ እንዲሁም ስለ ራሱ የነበረው አመለካከት ላይ ተጽዕኖ አድርጓል። ይህን ነጥብ እንደገና ልድገምላችሁ። ኢዮብ ለእግዚአብሔር የነበረው አመለካከት በሦስት አቅጣጫ በሕይወቱ ላይ ተጽዕኖ አሳድሮበታል ብለናል። እነዚህ ምን ምን እንደሆኑ ታውቃላችሁ? አንደኛው ከእግዚአብሔር ጋር የነበረው ግንኙነት ነው። ፈጠን ፈጠን ብላችሁ ጻፉ። ከእግዚአብሔር ጋር የነበረው ግንኙነት። ሁለተኛው ደግሞ ከሌሎች ጋር በነበረው ግንኙነት። ከሌሎች ጋር በነበረው ግንኙነት። ሦስተኛውና የመጨረሻው ደግሞ ስለ ራሱ የነበረው አመለካከት ነው ማለት ነው። ስለ ራሱ የነበረው አመለካከት ተጽኖ አሳድሮበታል ማለት ነው። ያለ ዕውቀትና ያለ ማስተዋል ወገኖቼ የተናገረው ይህ ኢዮብ ነበር። አሁን ግን ምን ነው በቀረብኝ ኖሮ፣ ምን ነው ዝም ብዬ በነበረ እያለ ነው። እጁን ባፉ ላይ አድርጓል። እስቲ ከቁጥር 6 እስከ 8 ያለውን ደግሞ አለፍ ብለን ፈጠን ብያለን እናንብበው። እግዚአብሔርም ባውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ፣ እንግዲህ እንደ ወንድ ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። በእውኑ ፍርዴን ታፈርሳለህን? አንተስ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? ይላል። ኢዮብ ሆይ አፍን ሞልተህ ተሳስተሃል ማለት ነውን? ይለዋል። በመሠረቱ ወገኖቼ በሚያደርገው ነገር ሁሉ እግዚአብሔር አልተሳሳተም ነበር። ወደፊት እንደምንመለከተው ኢዮብ ራሱ ሁሉን ታደርግ ዘንድ ቻይ እንደሆንክ፣ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅ ብሏል። ኢዮብ ምዕራፍ 42 ቁጥር 2ን ይመለከቷል። ወገኖቼ ኢዮብ ብዙ ርቆ ሄዷል። ራሱን አላወቀም ነበር። አሁን ግን ከንቱ መሆኑን ተረድቷል። ወደ እግዚአብሔር ፊት ሲቀርብ መጀመሪያ ያደረገውም ይህንን ነበር። ተፈጥሮን መሠረት በማድረግ እንደገና እግዚአብሔር ለኢዮብ ይናገረዋል። ኢዮብ እስቲ ልብ አድርገህ ተመልከት። ብዙ የማታውቃቸው ነገሮች አሉ። ታዲያ ይህን ግዙፍ ዓለም በሚገባ ማስተዳደር አልቻልክም በማለት ልትከሰኝ ትሞክራለህን ይላል። የሚገርም ነገር ነው ወዳጆች። በዘመናችን ያሉ ብዙ ሰዎችም ስለ እግዚአብሔር ያላቸው አመለካከት ይህንን ይመስላል። አይደለም እንዴ? ሌላው ቀርቶ እንኳ ክርስቲያንን የሚሉ ሰዎች ስለ እግዚአብሔር ብዙ ሞኝ ነገሮችን ሲናገሩ ሰምቻለሁ። ወዳጆች ስለ እግዚአብሔር በሚናገረው ነገር ሁሉ መጠንቀቅ አለብን። ቃላችንና አስተሳሰባችን ሁሉ እንደ እግዚአብሔር ቃል መሆን አለበት። ይህ እውነተኛ ክርስትና ነው። እግዚአብሔር በዚህ ሕይወት ለዘላለም ይጠብቀን ወዳጆቼ። አሁን ደግሞ አለፍ ብለን ከምዕራፍ 41 ቁጥር 1 እና 2 እንመልከት። ኢዮብ ምዕራፍ 41 ቁጥር 1 እና 2 ተመልከቱ። እንዲህ ይላል፣ እነሆ ተስፋው ከንቱ ነው፣ ያየው ሁሉስ እንኳ በፊቱ ይዋረዳል፣ ያንቀሳቅሰውም ዘንድ የሚደፍር የለም። እንግዲህ በፊቴ መቆም የሚችል ማን ነው ይላል። እግዚአብሔር ስለተናገረው በኢዮብ ሕይወቱ ላይ ለውጥ ተደርጓል። ስለዚህም እንዲህ በማለት በንሳ ራሱን ዝቅ ሲያደርግ እንመለከታለን። አሁን ደግሞ አለፍ በማለት ከኢዮብ ምዕራፍ 42 ቁጥር 1 እና 2 እንመለከታለን። ኢዮብም መለሰ፣ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ የሚከለከል ዘንድ ከቶ እንደማይቻል አወቅሁ ይላል። ድንቅ ቃል ነው። ብዙ ጊዜ ይህንን ስፍራ ማንበብ እንወዳለን። ወዳጆቼ እስቲ አንድ ጥያቄ ልጠይቃችሁ። የምታመልኩት ሁሉን ማድረግ የሚችልውን አምላክ ነውን? አዎ፣ እግዚአብሔር እያንዳንዳችንን ይርዳል። ቁጥር 3 ላይ ደግሞ እንዲህ ይላል፣ ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላውቀውን ድንቅ ነገር ተናግሬያለሁ ይላል። ምንም ስለማያውቀው ነገር በመናገር ስህተት መፈጸሙን ኢዮብ ራሱ አምኗል። እጅግ ጥልቅና ከፍ ስላሉ ነገሮች ያለ እውቀትና ማስተዋል ተናግሯል። ከቁጥር 4 እስከ 6 ያለውን ደግሞ አለፍ ብለን እንመልከት። እባክህ ስማኝ፣ እኔም ልናገር፣ እጠይቅህም አለው፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ ጸጸታለሁ ይላል። በመጀመሪያ ደረጃ ኢዮብ በትክክለኛው መንገድ ራሱን ማየት በመቻሉ ከራሱ ጋር ትክክለኛ ግንኙነት ሊኖረው ይችላል። ከዚህ ስለ እውነተኛ ንስሐ የምንማረው ነገር ይኖረናል። በመጀመሪያ ደረጃ በትክክል ራሳችንን ማየት አለብን። ይህንን እንጠንቀቅ። አስተዋላችሁ? በመጀመሪያ ደረጃ እኛ በትክክል ራሳችንን ማየት መቻል አለብን። በእኛ ውስጥ ያለውን ኃጢአት መጥላት አለብን። በራሳችን መታመናችንና በራሳችን መመካታችንን ስናቆም ደግሞ ወደ እግዚአብሔር እንመለሳለን። እንዴት ደስ ያሰኛል! እውነተኛ ንስሐ ማለትም ወዳጆቼ ይኸው ነው። በቃ ከዚህም በላይ አክዬ ወይም ደግሞ ጨምሬ መናገርም አልፈልግም። ኢዮብ በእግዚአብሔር ብርሃን ራሱን ማየት ይችላል። በእግዚአብሔር ብርሃን ራሳችንን ስንመለከት ደግሞ ኃጢአተኛነታችንን እናያለን ወይም ደግሞ እንረዳለን። ሁላችንም ወገኖቼ ኃጢአተኞች ነን። ከእርሱ ጋር ኅብረት አለን ብንል፣ በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 6 እና 7 ልብ ይሏል። እንግዲህ አሁን ወዳጆቼ ወደ መደምደሚያው ደርሰናል ማለት ነው። የኢዮብ የመከራ ጊዜም እያበቃ ነው። እግዚአብሔር ፈራጅነቱና ጻድቅነቱንም በዚህ ውስጥ ተመልክተናል። ኢዮብም ይህንን ተረድቷል። በመጀመሪያ ኢዮብ እኔ ጻድቅ ነኝ ሲልና ሲከራከር ነበር። እግዚአብሔርን ግን ተሟክቶ ሊረታው አልቻለም። እግዚአብሔር አዎ ገናና ነው ወዳጆቼ፣ ማን ይረታዋል? እስቲን ዝማሬን ጋብዛችሁ ወዳጆቼ ለእግዚአብሔር የሚሳነው ምንም ነገር የለም። አውታሩ ከበደ በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውንና ሕይወቱን አብዝቶ ይባርከው ይያልን ወደ ትምህርታችን እንመለሳለን። በመጨረሻም ወገኖቼ ኢዮብ ከጓደኞቹ ጋር የነበረውን ግንኙነት ማስተካከል ይችላል። እስቲ አሁን አለፍ ብለን ከምዕራፍ 42 ከቁጥር 7 እስከ 9 ያለውን ስፍራ አብረን እንመልከት። እግዚአብሔርም ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ ያልተናገራችሁምና ቁጣዬ ባንተና በሁለቱ ባልንጀሮች ላይ ነዷል። አሁን እንግዲህ ሰባት ወይፈኖችና ሰባት አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ። የሚቃጠልንም መስዋዕት ስለራሳችሁ አሳርጉ። ባሪያዬም ኢዮብ ስለናንተ ይጸልያል። እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለኔ አልተናገራችሁምና። ቴማናዊውም ኤልፋዝ፣ ሹሃዩም በልዳዶስ፣ ናዕማታዊውም ሶፋር ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ ይላል። እንዴት ደስ የሚል ቃል ነው! ከጓደኞቹ ጋር አጉል ክርክር ከመግጠም ይልቅ ኢዮብ ሲጸልይላቸው እንመለከታለን። ስለ በደላቸው መስዋዕት አቅርቧል። ሃይማኖትን ወይም የእምነት አቋምን በተመለከተ ከማንም ጋር መከራከርና መነታረክ የለብንም። ምን ማድረግ እንዳለብን ጳውሎስ ሲያመለክት፣ ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በዮሐት መንፈስ አቅኑት ይላል። ገላትያ ምዕራፍ 6 ቁጥር 1ን ተመልከቱ። ገላትያ ምዕራፍ 6 ቁጥር 1ን መመልከት ይቻላል። ኢዮብ ከእግዚአብሔርና ከጓደኞቹ ጋር ያለውን ግንኙነት አስተካክሏል። እግዚአብሔር ደግሞ ለኢዮብ አስደናቂ ነገር አድርጎለታል። እስቲ ቀጥለው ያለውን እናድምጥ። ኢዮብም ስለወዳጆቹ ይላል፣ ቁጥር 10ን ተመልከቱ። ኢዮብም ስለወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ ሁለት ጥፍ አድርጎ ለኢዮብ ሰጠው። ወንድሞቹና እህቶቹ ቀድሞም ያውቁት የነበሩት ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራ በሉ፣ ስለ እርሱ ማዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት። ያንዳንዳቸው ብርና የወርቅ ቀለበት ሰጡት ይላል። እስከ ቁጥር 11 ያለውን ስፍራ መመልከት ይቻላል። በዚያ ሁሉ መከራ ካለፈ በኋላ እግዚአብሔር ለኢዮብ ማንኛውንም ነገር አብዝቶና አትርፎ ሰጠው። እግዚአብሔር ይመስገን። ቁጥር 12 እና 13 ደግሞ ተመልከቱ። እግዚአብሔርም ከፊተኛው ይልቅ የኋለኛው ለኢዮብ ባረከ። 14000 በጎች፣ 6000 ግመሎች፣ 1000 ጥማድ በሬዎች፣ 1000 ንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ሆኑለት ይላል። የነበሩት እንስሳት እጥፎ ነውለታል። ይህም ብቻ ሳይሆን 7 ወንዶችና 3 ሴቶች ልጆች ሆኑለት የሚልም ቃል እናነባለን። ስለመጨረሻ የሕይወት ዘመኑ መጽሐፈ ኢዮብ ሲያመለክት ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆቹንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ እድሜም ጠግቦ ሞተ ይላል። ቁጥር 16 እና 17 መመልከት ይቻላል። እንግዲህ ወገኖቼ ይሁሉ መከራ ከደረሰበት በኋላ ኢዮብ ሌላ ተጨማሪ 140 ዓመት ኖሯል። ይህም የእድሜውን ልክ ከአባቶች እድሜ መጠን ጋር ያቀራርበዋል ማለት ነው። እስከ 4 ትውልድ ድረስ ልጆችና የልጅ ልጆችን ለማየት በክቷል። በመጨረሻም እድሜ ጠግቦ ኢዮብ አረፈ። እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ እየተመሰገነ ይሁን። በእውነት ወዳጆቼ በዚህ በመጽሐፈ ኢዮብ ውስጥ በአጠቃላይ ከምዕራፍ 1 እስከ ምዕራፍ 42 እግዚአብሔር ለእያንዳንዳችን መልካምን ነገር አትርፎልናል። እግዚአብሔር ይክበር ይመስገን። በነገው ምሽት ክፍለ ጊዜያችን እንግዲህ የምንመለከተው መጽሐፍ የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች ይሆናል ማለት ነው። የጌታ ፈቃድ ሆኖ ነገ እስክንገናኝ ድረስ ደህና ደሩ። እግዚአብሔር ይባርካችሁ። እያንዳንዳችን ባረፍንበት ስፍራ ሁሉ እግዚአብሔር በባርኮቱ ይገናኘን እያልን የምንሰናበታችሁ ዓለማየሁ ዳዊትና እኔ ወንድማችሁ አበበ ከበደ ወርቄ ነኝ። በሰላም ሁኑ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።